የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምናመሻችሁ የጋቢና ቪኦኤ አድማጮቻችን፣ የዛሬ ረቡዕ ሐምሌ 10 2011 ዓ.ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ከሚገኘው ስቱዲዮ ጀመርን።
በሊቢያ ትሪፖሊ አቅራቢያ በሚገኝ ማቆያ የሚገኙ ወጣት ኢትዮጵያውያን ስደተኞች አቤቱታቸውን ለቪኦኤ አጋርተዋል።
ደግሞ ቤተሰቦች ብዙ ነገር ያላቸውን እንዳለ ሽጦ ነው ይህን $100 ብሎ የከፈሉልኝ። አሁን ደግሞ መጠመልሼ ወደ ነው መለሰው። ቤተሰብ ለራሱ የተቸገሩ ነው።
አሁንም ቢገባ እኔ እኮ ሌላ ስደት ነው የሚጀምር ወይም ደግሞ ሌላ አሸባሪነቱ ነው የሚሰራ። ይህንን እያወቅ ወደ አዛ ከሚመለስ ወይ ሊቢያ ውስጥ መሞት ነው የሚሻለኝ።
ከስደተኞቹ የተወሰኑትን ነበር የሰማችሁት። ሙሉ ዘገባውን ቆየት ብሎ ታደምጣላችሁ።
የክልልን ሁን ጥያቄዎችን የኢትዮጵያ ሕግ በምን አግባብ ያስተናግዳል የሚል ጥያቄ ይዘን ከባለሙያ ጋር ተወያይተናል።
ብሔር ወይም ብሔረሰብ አለም ሕዝብ ተብሎ በፌዴሬሽን ምክር ቤት እውቅና ማግኘትና ውክልና በፌዴሬሽን ምክር ቤት ሲሰጠው ይሄ በራሱ ክልል የመሆን ከዛም አልፎ አገር የመመስረት መብት እንደሚያጎናጽፈው ነው እንግዲህ ህገ መንግስታችን በግልጽ ያስቀመጠው።
በአዲስ አበባ ዩኒቨርሲቲ የፌዴራሊዝም እና የሰብአዊ መብት ረዳት ፕሮፌሰር የሆኑትን ዶክተር ሲሳይ መንግስቴን የሰማችኋቸው ቆየት ብለው ከኛ ጋር ይወያያሉ።
ወጣት እንስት የግብርና ባለሙያ እንግዳም አለችን፣ ወደኋላ እናስተምራለን።
በአጋጣሚ ሆኖ ሲማ ዩኒቨርሲቲ ሆርቲካልቸር በሚባለው ዲፓርትመንት ቀጥታ የተመደብኩት እና ከአባቴ ጋር ነበርኩ አስታውሳለሁ። ምንድን ነው ሆርቲካልቸር ብዬ ሁሉ የጠየቁት እሱ ነው። ቃሉን ራሱ ሰምቼ አላውቅም ነበር።
አብራችን ከቆያችሁ ሌሎች ዝግጅቶቻችንም በተከታታይ ይደመጣሉ። ፕሮግራሙ በመምራት ጽዮን ግርማና ሀብታሙ ስዩም አብረናችሁ እናመሻለን።
በቅድሚያ ከዓለም ዙሪያ ካሰባሰብናቸው ዜናዎች የተወሰኑትን እናሰማችሁ።
የሲዳማ ብሔር ራስን ችሎ በክልል ደረጃ እንዲደራጅ የሚሰሩ አካላት ያንዶ ግን ውሳኔን ተግባራዊ ከማድረግ እንዲቆጠቡ የኢትዮጵያ ምርጫ ቦርድ አስተውቀ። ቦርዱ ድርጊቱ ህጋዊ አይደለም ብሏል። የኢትዮጵያ ምርጫ ቦርድ ምክትል ሰብሳቢ አቶ ውብሸት አየለ ይሄንን ብለዋል።
የህዝብ ውሳኔው ተሳይሰጥ አይደለም። ህዝብ ውሳኔው ተሰጥቶ እንኳን ቅሬታ ያለው ወገን ዝም ብሎ የፈለገውን አያደርግም። ለፌደሬሽን ምክር ቤት ማብራሪያ የሚያቀርበው
መለስካቸው አማህ ነው ዝግበውን ያደረሰን።
በትግራይ ክልል አንደርታ ወረዳ ሮማናት የሚባል መንደር 400 የሚሆኑ ቤቶች በመንግስት ኃይሎች እንደፈረሰባቸው ነዋሪዎች ለአሜሪካ ድምጽ ተናግረዋል። ለብዙ አመታት የኖርንበትን ቤታችንን ህገወጥ ናችሁ ብሎ አፈረሰብን ሲል ቃላቸውን ለአሜሪካ ድምጽ ከሰጡት መካከል ወይዘሮ ዘመዳ አጸዱና አቶ አለማት ታደለ ቀጣዩን ብለዋል።
17 አመት ይቆዩ 4 ልጆች ወልዱ እዚህ ማለት ነው። ቀለም መቀቡት ምንድነው ስላቸው ዋህ በቃ ይሄማ ህጋው ቤት አይደለም።
4-5 ቀን ይሆናል ማስረጃ አቅርቡ ይላሉ ነበር። እሱም ለሳንሰጥ ነው ይሄ መፍረስ የተጀመረው። ስለዚህ ውዝግብ ሰራ ደርሶብናል።
የእንደርታ ወረዳ አስተዳደርን በጉዳዩ ላይ ለማነጋገር ያደረግነው ጥረት አልተሳካም። ዘገባውን ያደረሰን ሙልጌታ ጽባህ ነው።
ገዢው የሱዳን ወታደራዊ ምክር ቤትና አፍቃሪ ዲሞክራሲ ጣምረው ቡድን ተወካዮች የስልጣን ክፍፍልን የተመለከተ አንድ ስምምነት በዛሬው ዕለት መፈራረማቸው ተገለጸ። ካርቱም ውስጥ በተካሄደው ስነ ስርዓት የተፈረመው ይህ ስምምነት በመጪው አርብ በፊርማ የሚጸድቅ ህገ መንግስታዊ ሰነድም እንደሚያካትት ታውቋል። የሱዳን ጦር ኃይል የረጅም ጊዜ ፕሬዝዳንት የነበሩትን አልበሽር ከስልጣን ካስወገደ ወዲህ አገሪቱ ውስጥ የነበረውን ቀውስና ለመረጋጋት ከማርገብ አኳያ ይህ የተፈረመው ሰነድ ትልቅ እርምጃ መሆኑ ተነግሯል።
የዩናይትድ ስቴትስ ባለስልጣናት ከኢራን ጋር ያለውን ውጥረት የሚያረግብ የለበለጠ ድርድር የሚያበቃ ከፍተኛ ስራ እየሰሩ እንደሆነ ተናገሩ። ፕሬዝዳንት ዶናልድ ትራምፕ በትላንትናው ዕለት የሀገራቸው ፍላጎት በኢራን ያገዛዝ ለውጥ ለማድረግ እንዳልሆነም ተናግረዋል። በተቻለ መጠን ሁሉ እናወግዛቸዋለን። የኒውክሌር መሳሪያ ሊታጠቁ አይችሉም። በነገራችን ላይ ያገዛዝ ለውጥ እንዲኖር እየጣርን አይደለም። አንዳንድ ሰዎች ግን እንደዚያ ያደረግን እንደሆነ ይናገራሉ ብለዋል። ኢራን በበኩሏ የዩናይትድ ስቴትስ ኢትዮጵያ በ2015 ወደ ተገነባው ስምምነት የምትመለስ ከሆነ ለመነጋገር ፈቃደኛ መሆኗን አስታውቃለች።
አድማጮች፣ ለአሁን ያሉን ዘገባዎች እነዚህ ናቸው። እንዲህ ዘገባዎችና ሌሎች ዝርዝር ያሉ ዘገባዎችን በመደበኛው ከምሽቱ 3 ሰዓት በሚጀምረው መሰናዶ ማዳመጥ ይችላልላችሁ። ለአሁን ግን ጋቢና ቪኦኤ ወደ ያዛችሁ ሌሎች ተገቦች እናመራለን።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ካድማስ እንሻገር እንላችኋለን።
Gabina VOA, let's cross boundaries together.
የዛሬው ቀዳሚ የዘገባ ትኩረታችን በሊቢያ የሚገኙ ወጣት ስደተኞች ላይ አተኮረ ይሆናል። ከሁለት ዓመት በፊት በተለያየ መንገድ በረሃን አቋርጠው ሊቢያ የደረሱ ስደተኞች ከሞት ጋር ተፋጠው በመጠለያ ጣቢያ ውስጥ እንገኛለን ይላሉ። አንዳንዶቹ ወደ ኢትዮጵያ መመለስ ቢፈልጉም አንዳንዶቹ ደግሞ መመለስ አይፈልጉም። የቤተሰቦቻችን መሬትን ሸጠን የተሰደድ ነው ሲሉ ያማራሉ። ጽዮን ግርማ እንግዲህ አንቺን ሲያነጋግርሻቸው እስቲ በጥያቄያቸው ምን እንደሆነና ከአንቺ ጋር ያደረጉትን ቆይታ እንደሚከተለው እንስማ።
የአፍሪካ ስደተኞች በሊቢያ የተለያዩ እስር ቤቶችና የስደተኞች ማቆያ ጣቢያ የሚደርስባቸው ስቃይ ከፍተኛ መሆኑን በተለያየ ጊዜ ይገልጻሉ። ኢትዮጵያውያን ስደተኞችም ከሀገራቸው የተሰደዱበት የግል ምክንያት ስለሚለያይ ወደ አገራቸው መመለስ የሚፈልጉ እንዳሉ ሁሉ ከሊቢያ ወጥተው ወደ ሌላ ሶስተኛ ሀገር መሻገር የሚፈልጉም ቁጥራቸው ቀላል አይደለም። የተወሰኑትን በስልክ አነጋግሬያቸው ነበር።
ሙሃጀር ባላለው እንገኛው ደግሞ እኔ ትሪፖሊ ከሊቢያ ትሪፖሊ ስናል።
መቼ ነው ሄድከው ወደዛ?
እኔ ሄድኩኝ 2017 ውስጥ ነው የነበረኝ።
ኮ በምን ሄደህ ነው እዛ ያደረስከው?
በሳራ በኩል።
ከየት ነው የተነሳኸው?
ከሱዳን ነው። ግን መጀመሪያ ኢትዮጵያ ከኢትዮጵያ ሱዳን ገብቼ ከሱዳን ነው ለዚህ የመጣሁት።
በምንድን ነው የሄድከው? በእግር ነው? በመኪና ነው? በምንድን ነው የተሻገርከው?
በመኪና ነው።
ስንት ቀን ወሰደብህ?
ሳራ ውስጥ ወደ ወር ሆኖኛል። ወር ሞልቶ ነው የገባሁት ከሱዳን እስከዚህ ማለት ነው።
ስንት ብር ከፈልክ? ስንት ብር አወጣ?
እኔ መጀመሪያ እዛ ተስማምተን የመጣነው የሱዳን 8000 ብር ነበረ። ከዛ እዚህ መጥቼ ሳራ ውስጥ ደግሞ ተሽቀን በኔ ወልድግትን $5,000 ነው የከፈልነው።
ማን ነው የሸጣችሁ?
እዛ ውስጥ አሉ ሳራ ውስጥ ቆሞ ወደዚህ የሚያመጡ ሹፌሮች ላይ ሰርቆ የሚያመጡ ማን አምጥተው እዚያ ሳራ ውስጥ የሚሸጡ ሰዎች አሉ። ከዛ ውስጥ ደን ሸጡን ማለት ነው።
ለማን ሸጧችሁ?
ከሊቢያዎች ለሊቢያዎች ነው የሸጡን። እዛ በኔዮሊድ መጋዘን ውስጥ አስገብቶ ብር በቃ 5,000 ክፈሉ ብሎ አስከፈሉን።
$5,000 አንተ ከየት አመጣ?
ማለት እንግዲህ እኔ ቤተሰብ ነበረኝ። ቤተሰቦች በቃ ያላቸውን ሽጦ ምን ብሎ መሬትም ሽጦ ምን ብሎ ነው ከፍለ ያሰጡኝ እንጂ ሌላ ምንም ነገር የለኝም። ምንም ነገር የለኝም ነበረ። ቤተሰቦችም ተሸግረውም ብሎ ከፈሉልኝ።
እንግዲህ $5,000 ብዙ ገንዘብ ነው። አሁን ደግሞ እንደነገርከኝ አንድ ወር ሙሉ በረሃ ውስጥ አቋርጠህ ነው ሊቢያ የገባኸው። አሁን ደግሞ ሊቢያ ከገባህ በኋላ ማቆያ ጣቢያ ውስጥ ነው ያለኸው። መውጣት ትፈልጋለህ? ይሄን ሁሉ መስዋዕትነት ከፍለህ ከኢትዮጵያ ለምንድን ነው የወጣኸው?
እኔ መጀመሪያ የወጣሁኝ በ2017 ብዙ ውስጥም እንደምታውቂው የኢትዮጵያ ኦሮሚያ ውስጥ በጣም ሰው በጣም የተቸገረ ነበር። እየታሰረ እየሞተ ምን እያለ ነበር። እኔ ለደሴ ስል ነው በቃ ከዛ የወጣኝ። የሆነ ጊዜ እስር ቤት አስሮኝ ነበረ። ከዛ እንደወጣኝ ደግሞ ሱዳን ገባኝ። ከሱዳንም ደግሞ ኤምባሲ ነበረ። በቃ እነሱን ፈርቼ ወደዚህ ነው ያለኩኝ። እኔ እዛ ያስሩኛል ብዬ እንጂ ሌላ እኔ ሌላ ነገር እንትን ሆኖብኝ አይደለም።
አሁንስ ወደ ኢትዮጵያ መመለስ አትፈልግም?
እኔ እፈራለሁ። እዛ ጊዜ እንደዛ ወጣሁኝ እስር ቤት እንደዚህ አድርጌ አሁን ደግሞ መለሱንም እፈራለሁ። እዛ ላይም ደግሞ ቤተሰቦች ብዙ ነገር ያላቸውን እንዳለ ሽጦ ነው ይህን ዶላር ብሎ የከፈሉልኝ። አሁን ደግሞ ተመልሼ ወዲህ ነው መለሰው። ቤተሰብ ለራሱ የተቸገሩ ነው። እዛ ላይም ደግሞ በእንደዚህ ነት ደግሞ እስር ቤቱን ተብሬ ነው ወጣሁኝ። ተመልሼ ወደዛ መግባት በጣም ስለሚያስፈራኝ መግባቱ በጣም ነው የሚከብደኝ።
አብዲ ንጉሱም አወጣጡ ከሙሃጀር ጋር ተመሳሳይ ነው። እሱ የሚፈልገው ወደ ኢትዮጵያ መመለስ አይደለም። የተባበሩት መንግስታት ድርጅት ጉዳያቸውን አፋጥኖላቸው ወደ ሶስተኛ ሀገር እንዲያሻግራቸው ነው።
በምንድን ነው አሁን ኢትዮጵያ ቢገባ በምንድን ነው የሚሰራ? ቤተሰብ መሬት ያለው ምን ያለው ሙሽቶ ዘመድ ለዘመድ ተለምኖ ምን ብሎ ነው ይህን ህይወት እስካሁን ያስቆዩት? ወደ $20,000 ነው 5 ቦታ የተሸጥኩት። ይህን ማን ይከፍልኛል? መንግስት ከሆነ አሁን ከዚህ የተመለሱት 1,300 ብር ምናምን ነው ተሰጠ። ይህንን ምንድን ነው ለእኔ ህይወት ነው የሚያስቆያ ነው ወይስ ሌላ ስደት ነው የሚጀምር? አሁንም ቢገባ እኔ እኮ ሌላ ስደት ነው የሚጀምር ወይም ደግሞ ሌላ አሸባሪነት ነው የምሰራ። ትክክለኛ ነገር ነው የሚነገር። ሌላ ምንም ተስፋ አለ? ምን ከዚህ ሊቢያ ተመልሼ ኢትዮጵያ የሆነ ኑሮ ይመስረታለሁ የሚባል የለም።
ሌላው ሶስተኛ ወጣትም በከፍተኛ ስጋት ውስጥ ቢሆንም ወደፊት የሚያሻግረውን እንጂ ወደኋላ የሚመለሰውን አይፈልግም።
አይዋይሱ ለምሳሌ እኔ የግል ችግር ይኖርብኝ ይችላል። ለምሳሌ ከሀገር ቤት ወጣ እንደዚህ የፖለቲካ ችግር አለብ እንደዛ አይነት ነገር እየሰራ ነው ከብዬ ሲከታተሉኝ ጊዜ ነው እኔ ሸሽቼ ወደዚህ የመጣሁት። እና ሁላችንም እንደ ወድን ወይ ደግሞ በራሳችን ሌላ ነገር ወይ ደግሞ የተለያየ እንትን ብለህ አስብን አይደለም ወጥቶሽን ምንም ደግሞ እያወቅ ነው ወደ ሀገር ቤት እንድንመለስ ወይ መታሰር ነው ወይ ደግሞ እኛ ሀገራችን እኔ በበኩሌ ማለት ነው ወደ ሀገር መመለስ ማለት በጣም ለኔ ኢትዮጵያ ሄጄን ወይ መታሰር ነው ወይ ደግሞ መሞት ነው ለኔ። እዛም የነበረብኝ ችግር እስር ቤት እንት ጊዜ በእንት ችግር አይቼ ከዛ ሸሽቴን ወይ ደግሞ እንትን ብለን ወደዚህ የመጣ ነው። እና ይህንን እያወቅ ወደ አዛ ከሚመለስ ወይ ሊቢያ ውስጥ መሞት ነው የሚሻለኝ።
ስደተኞቹ ሊቢያ ውስጥ ከሞት ጋር ተፋጠዋል። ምክንያቱም ከሁለት ሳምንታት በፊት በአቅራቢያቸው በሚገኝ ሌላ የስደተኛ ጣቢያ ቦምብ ጥቃት ደርሶበታል። ዓለም አቀፍ የስደተኞች ድርጅት IOM እና የኢትዮጵያ መንግስት ስደተኞቹ ወደ ኢትዮጵያ መመለስ ከፈለጉ ብቻ ነው እርዳታ ሊያደርግም ይችላል። ስለዚህ የተባበሩት መንግስታት ድርጅት ደግሞ ስደተኞቹን ወደ ሌላ ሀገር የሚያሻግረው በተራ ነው። ስደተኞቹ ግን ምንም ሆነ ምንም ከዚህ መውጣት እንጂ ወደ ኢትዮጵያ መመለስ አንፈልግም ይላሉ። የኢትዮጵያ መንግስት የውጭ ጉዳይ ሚኒስቴር በዚህ ጉዳይ ላይ የሰጠውን አስተያየት በነገው ምሽት ይዘን እንመለሳለን። የአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ጋቢና ቪኦኤ ነው ያዳመጣችሁ የምትገኙት ከአሜሪካ ድምጽ ራዲዮ።
ተከታዩ ዝግጅታችን ደግሞ ህግና ፍትህ ነው።
የክልልነት ጥያቄ ከሰሞኑ ትኩረትን አግኝተው ከነበሩ ሀገራዊ ጉዳዮች መካከል አንዱ ነው። ይህ ጥያቄ ታዲያ በተነጻጻሪነት ያልተለመደ መሆኑ በየትኛው የህግ አግባብና እንዴት ይስተናገዳል የሚሉ ጥያቄዎችን ማስነሳቱ አልቀረም። ይህንንና ተዛማጅ ህግ ነክ ጉዳዮችን የሚያብራሩልን ባለሙያ ይዤ መጥቻለሁ። ዶክተር ሲሳይ መንግስቴ ይባላሉ። በአዲስ አበባ ዩኒቨርሲቲ የህግና አስተዳደር ኮሌጅ የሰብአዊ መብትና ፌዴራሊዝም ረዳት ፕሮፌሰር ናቸው። ቆይታችን የተጀመረው አሁን በስራ ላይ ባለው ህገ መንግስትም ሆነ በሌሎች ኢትዮጵያ ጸደቀቻቸው ህጎች የክልልነት ጥያቄዎች የሚቀርቡባቸው ልዩ ምክንያቶች ተቀምጠው እንደው በማንሳት ነው።
አሁን ስራ ላይ ባለው ህገ መንግስት አንድ ህዝብ ወይም ብሔር ብሔረሰብ ክልል መሆን ከፈለገ ብሔር ብሔረሰብ ወይም ህዝብ ተብሎ በፌዴሬሽን ምክር ቤት እውቅና ማግኘት ብቻ ነው እንደ መስፈርት ተደርጎ የተወሰደው። ከዛ ውጪ ግን በህገ መንግስቱ አንቀጽ 39 ቁጥር 1 መሰረት ማንኛውም ብሔር ብሔረሰብ ህዝብ በየትኛውምና በማንኛውም ጊዜ ያለምንም ቅድመ ሁኔታ ወይም ምንም አይነት መስፈርት እንዲያሟላ ሳይገደድ ሀገር መሆን ይችላል። በሌላ በኩል ደግሞ በህገ መንግስቱ አንቀጽ 47 ቁጥር 2 መሰረት በአሁን በክልሎች ውስጥ ያሉ ብሔር ብሔረሰብ ህዝቦች በማንኛውም ጊዜ ክልል መመስረት ይችላሉ ይላል። ስለዚህ በህገ መንግስታችን መሰረት ምንም አይነት መስፈርት አልተቀመጠም። ብቸኛውና ግምት ውስጥ መግባት ያለበት መስፈርት ብሔር ወይም ብሔረሰብ አሊያም ህዝብ ተብሎ በፌዴሬሽን ምክር ቤት እውቅና ማግኘትና ውክልና በፌዴሬሽን ምክር ቤት ሲሰጠው ይሄ በራሱ ክልል የመሆን ከዛም አልፎ አገር የመመስረት መብት እንደሚያጎናጽፈው ነው እንግዲህ ህገ መንግስታችን በግልጽ ያስቀመጠው።
ጥያቄውን የሚያቀርበው አካል ተቀባይነት ማግኘት አለማግኘቱን በምን ያክል ጊዜ ውስጥ ነው ማወቅ የሚገባው? ይህንን ውሳኔ የሚሰጠው አካልስ ማን ነው? ምን አይነት ነገሮችንስ ታሳቢ አድርጎ ነው ውሳኔውን የሚሰጠው?
እንዳልኩ ህዝቦች ምንም አይነት ቅድመ ሁኔታ አልተቀመጠባቸውም። ስለዚህ እንዲህ አይነት ጎደለብኝ ወይም እንዲህ አይነት ቀረብኝ ወይም በአግባቡ አልተወከልኩም አሊያም ራሴን በራሴ በአግባቡ እያስተዳደርኩ ስላልሆነ ያን መሰረት አድርጌ ክልል መመስረት ፈልጋለሁ የሚል ጥያቄ እንዲያቀርቡ አይጠበቅም። ነገር ግን ያ ብሔር ወይ ብሔረሰብ ወይም ህዝብ ምክር ቤት ካለውና በዛ ምክር ቤቱ መሰረት ክልል መሆን ፈልጋለሁ ብሎ ከወሰነ ይህን ውሳኔውን ለክልሉ ያ ብሔር ወይ ብሔረሰብ ላለበት ክልል ምክር ቤት ጥያቄውን ያቀርባል። የክልሉ ምክር ቤት በአንድ አመት ጊዜ ውስጥ ጉዳዩን አይቶ ወስኖ ህዝበ ውሳኔ እንዲደራጅ ለምርጫ ቦርድ ያሳውቃል ማለት ነው። በተቻለ መጠን ከዛ ብሔረሰብ ፖለቲከኞች ጋር ለመደራደር ለመነጋገር ይሞክራል። በአንድ ላይ መቆየትም እንደ ምርጫ አድርጎ ሊነጋገር ይችላል።
ኢትዮጵያ ውስጥ አሁን በዞን አስተዳደርነት የቆዩ ስፍራዎች የክልልነት ጥያቄ እያቀረቡ ይገኛሉ። በአንጻሩ ግን ሁለት ክልል የነበሩ ወደ አንድ ክልል እንካለል፣ አንድ ክልል መሆን እንፈልጋለን ብለው ጥያቄ ቢያቀርቡ
ጥያቄያችሁን የሚያቀርቡበት ሌላ የህግ ማዕቀፍ ይኖር ይሆን?
በህገ መንግስቱ ይሁን በሌላ አዋጅ እስካሁን ባለው ሁኔታ ሁለት ወይም ሶስት ክልሎች ወደ አንድ መጥተን አንድ ክልል ውስጥ መኖር እንፈልጋለን ብለው ቢወስኑ ይሄኛውን ህገ መንግስታዊ ድንጋጌ የሚያኛውን ህግ ጠቅሰው ሊወስኑ ይችላሉ የሚል ህግ የለም። ነገር ግን በአንድ ህግ አተረጓጎም ሂደት አለ። ያልተከለከለ ነገር እንደተፈቀደ ይቆጠራል የሚል መርሆ አለ። በዚህ መርሆ መሰረት ህገ መንግስቱ ያስቀመጠው ምንድን ነው? ክልል የመሆን ጥያቄ ቢነሳ እንዴት መስተናገድ እንዳለበት ወይም ሀገር የመሆን የመገንጠል ጥያቄ ቢነሳ በምን መልኩ መስተናገድ እንዳለበት ነው ስነ ስርዓቶችን ያስቀመጠው እንጂ ክልሎች ወደ አንድ መጥተው ቢዋሃዱ እንዴት መስተናገድ እንዳለባቸው የሚያስቀምጥ ህገ መንግስታዊ ድንጋጌ የለም። ነገር ግን የሚከለክል ህግ ስለሌለ ክልሎች ወደ አንድ መጥተው በአንድ ላይ ሆነው አንድ ጠንካራ ሰፋ ያለ ትልቅ ክልል መመስረት እንደሚችሉ በተግባርም ይሄን ነገር ማድረግ ይቻላል የሚከለክላቸው ህግ የለም።
ዶክተር ሲሳይ መንግስቴ ኢህአዴግ መንበረ ስልጣኑን ከያዘ ወዲህ ራሳችንን የቻል ክልል እንሁን ወይንም ደግሞ ከሁለትና ከዚያ በላይ ክልሎች ወደ አንድ እንምጣ የሚሉ ጥያቄዎች ቀርበው እንደሆነ አንስቼላቸው ነበር። በሽግግር ዘመኑ ወቅት 14 ክልሎች እንደነበሩ የሚያስተውሉት ዶክተር ሲሳይ ከነዚህ መካከለ አምስቱ የዛሬውን የደቡብ ብሔር ብሔረሰቦች ክልል እንዲመሰርቱ በወቅቱ መደረጉን፣ ብዙም ሳይቆይ ግን የሲዳማ ህዝብ የክልል እንሁን ጥያቄ ማንሳት መጀመሩን ያነሳሉ። በ1997 ዓ.ም ተምረት በድጋሚ የሲዳማ ህዝብ ይህንን ጥያቄውን አንስቶ በጊዜው መንግስቱን ይመሩ የነበሩ ባለስልጣናት ባደረጉት ማግባባት ጥያቄው ታገስ ብሎ እንደነበረም ይጠቅሳሉ። አሁን እንደ አዲስ ያንሰራራውን ጥያቄ ተከትሎ ሌሎች ህዝቦችም የክልልነቱን ጥያቄ ሊያቀርቡ እንደሚችሉ ግምታቸውን አካፍለውና ወደ አንድ ክልልነት እንምጣ የሚል ጥያቄ ግን ቀርቦ እንደማያውቁ ይናገራሉ። ሆኖም በዚህኛው ክልል ውስጥ መካተታችን ተገቢ አይደለም፣ በሌላኛው አስተዳደር ውስጥ ልንካተት ይገባል የሚሉ ጥያቄዎች ተነስተው እንደሚያውቁ ዛሬም ድረስ እንደቀጠሉ አክለዋል። ላብነት ያነሷቸው ደግሞ በሶማሌና ኦሮሚያ በአማራና ትግራይ ክልሎች አጎራባች ወረዳዎች የተነሱትን ጥያቄዎች ነው።
ሀብታሙንና የህግ ትንታኔውን የሰጡን እንግዳውን እናመሰግናለን። ወደ ተከታዩ ዘገባችን ነው የምናልፈው።
ኖላዊት ሽመልስ ትባላለች የዛሬዋ እንግዳችን። የግብርና ባለሙያ ናት። የ2017 የማንዴላ ዋሽንግተን ፌሎሺፕ ፕሮግራም አሸናፊ በመሆን ወጣት አፍሪካዊ ተጽዕኖ ፈጣሪ ወይንም መሪ ወጣቶች መካከል ተጠቅሳለች። የግብርና ሙያን ለወጣቶች ለማስተዋወቅ በማህበራዊ ድረገጾች ላይ ደፋ ቀና እያለች ነው። በአሁኑ ሰዓት በሩዋንዳና በኢትዮጵያ እየተንቀሳቀሰች ለግብርና ባለሙያዎች ስልጠና ትሰጣለች። ከኤደን ገረሞ ጋር አጭር ቆይታ አድርገዋል።
ኖላዊት ሽመልስ ትባላለች። ተወልዳ ያደገችው አዲስ አበባ ውስጥ ነው። ኖላዊት ብዙ ወጣት ሴቶች በማይደፍሩት የግብርና ሙያ ውስጥ ራሷን በማሳደግ የግብርና ግብዓቶችን ለሚሸጥ ድርጅት ስራ አስኪያጅ ናት። ከግብርና ጋር ከዚህ ቀደም ቁርኝትሽ ምን ይመስል ነበር ብዬ ጠየኳት። በልጅነቴ ክረምት ሲመጣ አዋ ከመትከል ያለፈ ወደዚህ ሙያ የሚያመራ ምንም ነገር አልነበረኝም እንደውም ትላለች።
የሚገርምሽ በአጋጣሚ ሆኖ ሲማ ዩኒቨርሲቲ ሆርቲካልቸር በሚባለው ዲፓርትመንት ቀጥታ ነው የተመደብኩት እና ከአባቴ ጋር ነበርኩ አስታውሳለሁ። ምንድን ነው ሆርቲካልቸር ብዬ ሁሉ የጠየቅኩት እሱ ነው። ቃሉን ራሱ ሰምቼ አላውቅም ነበር። በህልሜ መሆኔም ዘርሻ አማራለሁ ብዬ አስቤ አላውቅም። ፍላጎት ስላልነበረ የመጀመሪያ ዓመት ተማሪ ሆኜ ያለቀስኩባቸው ብዙ ቀኖች ነበሩ። ዛሬ ላይ ከጠየቅሽኝ እንደውም ይህንን ትምህርት በመማሬ በጣም እድለኛ ነኝ። የእውነትም የምሰራውም የምኖርበትም በደንብ እየተደሰትኩበት ያለሁበት ትምህርት መስክ ሆኖ አግኝቻለሁ። አሁን
የግብርና ስራውንም እንድትወጪ ያደረገሽ ምንድን ነው?
ያው እንግዲህ የስራ እርሻ ተምረሽ ሙሉ ለሙሉ ከተማ አይሆንም። ብዙ ጊዜ ወደ መስክ እንወጣለን። እኔ ምንድን ነው የማደርገው በአትክልት ትምህርት ጋር በተያያዙት ነገሮች ላይ በተለይ እኔ በኃላፊነት ሁሉንም ነገሮች የምሰራው እና ለሀገራችን አየር ሁኔታ ተስማሚ የሆኑ ዝርያዎችን መምረጥ ከዛ ደግሞ ከግብርና ሚኒስቴር ጋር ድሮ ከተመዘገቡ ዝርያዎች ጋር ተነጻጽሮ ጥሩ ነው መመዝገብ ይቻላል ሲሉ እናስመዘግባለን። እሱን ማስመዝገብ ከዛ ገበሬዎች ጋር ደግሞ የማላመድ ስራም እንሰራለን። እንዲሁም በተጨማሪ ምን እሰራለሁኝ የተለያዩ የገበሬዎች የመስክ ቀኖች እናዘጋጃለን። እነሱንም ኦርጋናይዝ አደርጋለሁ። የምንሰራው ስራ ዛሬ ለምሳሌ እርሻ ከሆነ የምትሰሪ ትተኪያለሽ፣ ይበቅላል፣ ያፈራል፣ ይሰበሰባል፣ ምርት ይሸጣል። እያንዳንዱን ለውጡን እያየሽው የምትሄጃቸው ነገሮች ናቸው እና በትክክል የገበሬው ህይወት ሲለወጥ፣ ልጆቻቸውን ትምህርት ቤት መላክ ሲችሉ፣ ኑሯቸው ሲሻሻል ምናምን ልክ ለሀገር ሽራሱ የሆነ ነገር የድርሻዬን እያበረከትኩ ነው ብለሽም ታስቢያለሽ፣ ለውጦችንም ታያቸዋለሽ። እና እነዚህ ነገሮች ትልቅ እርካታ አላቸው ከምንም ነገር በላይ።
ብዙ ጊዜ ወጣቶች ወደ ግብርና የስራ ዘርፍ ሲገቡ አናይም። ወደዚህ የማይገቡበት ምክንያት ምንድን ነው ብለሽ ታስቢያለሽ?
አንደኛ ሲጀመር እርሻ ሲባል ለምሳሌ ያለን አመለካከት ልክ አይደለም። እኔ እንደውም በዚህ ዙሪያ ጽፌም ብዙ ሶሻል ሚዲያ ላይም ሼር አድርጌ አውቃለሁ። እኔ እርሻ ስትመደብ በጣም በደንብ ነበር ያለቀስኩት አስታውሳለሁ። እና ምክንያቱ ምንድን ነው? እርሻ እንዲህ አሪፍ ነገር መሆኑን ግንዛቤው አልነበረንም። ራሱ አሁን ለምሳሌ ሰው ለምሳሌ ገበሬ ነገር ነው ምናምን ነው እኮ የሚባለው። ላይክ እንደዛ እየተባለም ስታድጊ የተከበረ ስራ መሆኑንም የሁሉ ነገር እንዳሉትም እያሰብሽ አታድጊም። እና እሱ ፓርት ብዙ በተለይ የከተማ ሰው ከከተማ ለሚመደቡ ተማሪዎች ብዙ ፈልገውት እንዳይማሩ ወይም ወደዚህ መስክ እንዳይገቡ ሊያደርግ ይችላል። ግን አሁን ለምሳሌ እኔ ልምዶችን ሁሉ ሼር አደርጋለሁ ባገኘሁት አጋጣሚ ሁሉ። ይህ መስጠር የምፈልገው አመለካከት ሰው ላይ ምንድን ነው? እኔ የተደሰትኩበትን እኔ ያተረፍኩበትን ያህል ሰውም ሊያተርፍበት የሚችል የስራ መስክ መሆኑን ሰዎች እንዲረዱ ስልጠናዎችም ሲኖሩ እንደዚህ መስክ ቀኖችም ሲኖሩን ይሄ ምርቶችም ሲሰበሰቡ የሚያማምሩ ነገሮች አሉት። እነሱን ነገሮች ሁሉ ሶሻል ሚዲያ ላይ ምናምን አካፍላለሁ ዙሪያ ላሉት ሰዎች።
መጨረሻ ላይ መጨመር የምትፈልጊው ነገር አለ?
አገር ቤት መጥቶ ወይም ደግሞ አገር ውስጥ ሆኖ ሀብት ኖሮት ምን ላይ ሀብቴን መዋል ነው አይደል አፈስ ብሎ የሚያስብ ሰው ካለ በእኔ አመለካከት በሚመጡት 10 ምናምን አመታት ውስጥ ኢትዮጵያ አይነት ሀገር ውስጥ ትልቁ አዋጪ ኢንቨስትመንት ብዬ የማስበው እርሻ ነው። እርሻ ላይ እያደገ የሚሄድም እየተሻሻለ የሚሄድም ከዛ ደግሞ ብዙ ቦታዎቹ ላይ መሰራት የሚችሉ የስራ መስክ ነው። እና አንዳንድ ጊዜ ለምሳሌ ቲማቲም በብዛት ይመረትና የሚገዛው ሰው ይጠፋል ወይም ደግሞ ዋጋው በጣም ይወርዳል። በዚህ ጊዜ ብዙ ገበሬዎች ይከስራሉ። ለነሱ ለትንንሽ ገበሬዎች በተለይ እንደዚህ ይሰራል መሸከም በጣም ከባድ ነው የሚሆነው። በጣም በጣም የማህበራዊ ቀውሱ በጣም ብዙ ነው የሚሆነው። እና አርገስት የተደረጉትን ነገሮች ፕሮሰስ አድርጎ ወደ ተለያዩ ነገር ለምሳሌ ቲማቲምን ወደ ድልህ ወደ ካቻፕ ምናምን መቀየር እንደዚህ አይነት ትንንሽ ይህ መካከለኛ ምናምን የሚባሉ ኢንዱስትሪዎች ቢኖሩ ፋብሪካዎች ቢኖሩ ለገበሬውም ቋሚ የሆነ ገበያ የሚያገኝበት ነገር ይሆነዋል። ይህንን ነገር ሰዎች እንዲያስቡበትና በትክክል እንደው የቱ ጋር ብሰራ ሀገሬንም ራሴንም እጠቅማለሁ ብሎ የሚያስብ ሰው ካለ እርሻን እንዲያስብ በዚህ አጋጣሚ ማሳሰብ መንገር አይነት ነገር ፈልጋለሁ።
ኖላዊትን እናመሰግናለን። መልሰን ደግሞ በሌላ ጊዜ ዘናት እንመጣለን። ወደ ተከታዩ ዘገባችን ስናልፍ የዘጋቢዎች መስኮት የተሰኘው ዘጋቢዎቻችን ከያሉበት ወጣቶችን አነጋግረው ወደ ሚልኩት ፕሮግራም ነው የምናልፈው። ዛሬ ድሬዳዋ አዲሱ ቸኮል ነው ተረኛው። በዳቦ ማምረትና ማከፋፈል ዘርፍ ለመሰማራት በቅርቡ በሽርክና ከተደራጁ 5 ወጣቶች መካከል አንዱን ወጣት ማርኮን ይልማን አነጋግሮታል።
ስሜ ማርኮን ይልማ እባላለሁ። በ02 ቀበሌ ስር በጥቃቅንና አነስተኛ ስትራ ይጪ በዳቦ መጋገርና ማምረትና ማከፋፈል ላይ የምሰራ ወጣት ሲሆን ያው ወደ ስራው ከገባው አመት ከሶስት ወር ምናምን አካባቢ ሆነኛል።
የወጣትነት ህይወት እንዴት እንደነበር እስኪ ከኋላ ታሪክ ጀምረን እስኪ እሱን አጫውተኝ እስኪ።
ያው እኔ ተወልጄ ያደኩት እዚሁ በድሬዳዋ ከተማ ሲሆን ያው ትምህርቴንም ከአንደኛ ደረጃ እስከ ሁለተኛ ደረጃ ድረስ በድሬዳዋ ከተማ ነው ተጠናቀቅኩት። የከፍተኛ ትምህርት ተቋም ውስጥ ገብቼ በመንግስት ዩኒቨርሲቲ ውስጥ የመጀመሪያ ዲግሪ ግራጁዌት አድርጌያለሁ። ከዛም በኋላ በመሬት አቀማመጥና በአካባቢ ጥናት የመጀመሪያ ዲግሪን ይዤ ሰርቻለሁ። እና ከዛ በኋላም ከተመረኩኝ ከ3 አመት በኋላ ነው ለረጅም ጊዜ በስራ አጥነት ተቀምጬ ነበር በ3 አመት። ከዛ በኋላ ነው ወደ ስራ በዚህ በጥቃቅንና አነስተኛ አማካኝነት በመንግስት ባመጣው ስትራቴጂና ፖሊሲ መሰረት በዛ ተደራጅተን ወደ ስራ መግባት ችያለሁ። እና የተለያዩ የብድር ምሽት ተደርገውልኝ ያው ብድሩን ማግኘት ችያለሁ። በእርግጥ ያው ብድሩን ለማግኘት በጣም ትልቁ ጣውረድ አለው። ቢያንስ ያው ከአመት ያላነሰ ነው ቢሮክራሲውን ለማስጨረስና ለማስፈጸም ከአመት ያላነሰ ነገር ነው ያለው እዛ ቦታ ላይ። እና ግን እነዛን ቢሆን እነዛን ቻለንጆች ተቋቁመን ብድሩን አግኝተን ወደ ስራ ገብተን ስራ እየሰራን ይገኛል እና ብድሩን በመክፈል ላይ ያለ ነው እንደኔ ማይሶች በጣም ብዙ ወጣቶች ወደ ስራ መግባት ይችላል። ያው ግን ወደ ስራው ከተገባ በኋላ ስራው ላይ ውጤታማና ስኬታማ ለመሆን የራሱ የሆነ ጥንካሬና ጥረት ያስፈልጋል።
ተዘዋዋሪ ብድር ላይ አሁን መጀመሪያ እናንተ እንዴት ብድሩን ደፈራችሁ? ሁለተኛ ብድር አጠቃቀማችሁስ ምን ይመስል ነበር?
አንደኛ እኛ ወደ ብድር የገባንበት እንትን መጀመሪያው አላማ ነው። ራስን ከስራ አጥነት ወደ ስራ ባለቤትነት የመቀየር የመጀመሪያው አላማችን ሲሆን፣ ሁለተኛ ደግሞ ለራሳችንም ስራ ፈጥረን ለክልልኛ የተጣጣፈችም የስራ ድል መፍጠር ነው። ስኬታማ እንድንሆን የሚያደርገን እንድንደፍርም ያደረገን ደግሞ ሁለተኛ ቀበሌው በመጀመሪያ በስራ አጥነት መዝግቦ ሰብስቦን ከዛ በኋላ የተለያዩ የቢዝነስ አቅጣጫዎችን አሳይቶን በነዛ አቅጣጫዎች መሰረት በመረጥነውና በፈለግነው መልኩ እንድንሰለጥን የተለያዩ ድጋፎችንና የብድሮቹን ምጭጭቶች ምቹ የሆነ የብድር ምጭጭት የወለዱን ፐርሰንት ከባንክም ሆነ ከማይክሮ ፋይናንስ በጣም ያነሰ ስለሆነ አንድ እንደፈር አድርጎናል። እና ወጣቶች በርግጥ ብዙ ጊዜ ይስተዋላል ከ125 ኢንተርፕራይዝ 28 ሚሊዮን ብር መንግስት ከመደቡ 55 ሚሊዮን ብር 28 ሚሊዮን ብር ወጥቷል። ከ28 ሚሊዮን ብር ደግሞ ተመላሽ ሆኖ ደግሞ ወደ 6 ሚሊዮን ብር እንኳን አይደርስም። ይህ ማለት ያው ብድሩ አብዛኛው ቦታ ላይ ያው እንደተባለው የተወሰነ ባባክ ማር ማለት ነው።
እስኪ ስለ ስራችሁ እናውራ።
እኛ ምን ሰራው ዳቦ ማምረትና መጋገርና ማከፋፈል ላይ ሲሆን ያው ስራውንም የጀመርነው በ250 ሺህ ብር ብድር ሲሆን ያው ራሳችንን ከስራ አጥነት ወደ ስራ ባለቤትነት ከመቀየርን ባሻገር ለሶስት ሰራተኞች የስራ እድል ፈጥረናል። ማህበራቱ በአምስት አባላቶች የሚመራ ሲሆን ሶስት የስራ አጥ ሰዎች የስራ እድልን ፈጥረን በአሁን ሰዓት በጥሩ ሁኔታ እየተንቀሳቀስን እንገኛለን። በቀጣይ በሚመጣው አዲስ አመት ላይ እንደ እቅድ ያዝነው ብድሩ ሙሉ በሙሉ የመለስና ስራውን የማስፋፋት ተጨማሪ ብድር ወስደን ያው ማስቀመጥ የተገባልን ነገር አለ። የኛው ብድር ስንመለስ ከ500 እስከ 900 ሺህ ብር እንደምንወስድና ከንቲባውም ሆነ ካስተዳደሩ ቦታ ጠይቀን ስራውን ማለት ነው አዲስ ኮጭ አዲስ ማሽኖችን በከንቲባው ድጋፍ ማለት አዲስ ማሽን ገብቶልን ስራውን አስፋፍተን ለመስራት እቅድ ይዘናል። አሁን ያለብን ችግሮች የዱቄት የግባት ችግር ነው ትልቁ ችግራችን። ኢቨን ስቲል ኮታ እንኳን አልተመደበልን ያለ ኮታ ነው በተመላሽና ከውጪ እየገዛን የምንሰራው። ውጪ ከምትገዛው ሩስተራ የደግ የምትገዛው ዱቄት ይለያያል። ከመንግስት በ700 ብር ገዝተህ ወደ መጋዘን ስታስገባ ከሩስተራ የምትገዛው ዱቄት አሁን እንኳን ሄደ ማየት ይችላል 2400 ብር ነው ገዝተህ መጋዘን የምናስገባው። ከሰርተን ለኪራይ ነው የክራይ 7000 ብር ነው የምንከፍለው የቤት ክራይ። የሰራተኛ ደሞዝ አለ፣ ግብር አለ፣ ውሃ አለ፣ መብራት አለ። እና እነዚህን ላል ነገሮች ማኔጅ አድርገንና ተቋቁመን ነው እየሰራን ያለ ነው። መንግስት አስተዳደሩ ወደኛ ማየት ቢችል እኛ ላይ በደንብ ቢሰራ ትልቅ ለውጥ ማምጣት እንችል ልጆች ነን። እውነት ለመናገር ልክ ከተማችን ላይ እንዳሉት እንደ ትልቅ ባለሀብቶች ትልቅ የዳቦ ማሽን ከውጭ አስገብተው ተክለው ከተማው ላይ በዳቦ እንደሚያከፋፍሉት ባለሀብቶች የዛን ያክል እንኳን ዋስትና ወስዶብን መንግስት ያንን ድጋፍ ያደርግልን ስኬታማ በጣም ስኬታማና ብዙ አቅርቦት የከተማውንም የዳቦ ተደራሽነት በብዙ በርኩ መሸፈን እንችል ወጣቶች ነን።
አዲሱንና እንግዳውን እናመሰግናለን። አድማጮች እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
አስተያየቶች ቢኖራችሁ በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው እኔ ጽዮን ግርማ፣
ሀብታሙ ስዩም ነበርን። ዝግጅታችንን ያቀናበረልን ሞክቢል ያቤሮ ነው።
የስርጭት መሐንዲሱ ኒክም እስከ ፕሮግራማችን ማብቂያ አብሮን ነበረ። በቅርቡ ህይወቱ ባለፈው በታምራት ደስታ ዘፈን እንግዲህ ለምሽቱ ደህና ደሩ እያልን እንሰናበታለን። መልካም ምሽት። በነገው ጉዟችን እንገናኝ። I need them in my no my name in my bed and quali hidden irase calle cipe nella ci padian bere restauding I need them in my no my name in my Shut up, I hate you. Dog me out.
Tun radoni sagal Amerikat.